The Voice of America.
የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት
በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ።
እኔ ከሁሉ ደስ የሚለኝ ነገር ምንድን ነው? መንግስታችን ስህተት የለብኝም፣ ዲሞክራሲ እድገት ላይ ችግር አልፈጠርኩም፣ መልካም አስተዳደር ላይ ችግር አልፈጠርኩም ብሎ ተናግሮ አያውቅም። የምንወደው መለስም እያለ ያው ነው። አሁንም ጠቅላይ ሚኒስትር ኃይለማርያም እያሉ ያለው ችግር አለ፣ ዲሞክራሲ ግን ሂደት ስለሆነ ተቋሞች ሊገነቡ ይገባል፣ የህዝቡ የሊትረሲ ወይም ደግሞ የትምህርት መጠን መሻሻል አለበት፣ ባህላችንም መሻሻል አለበት። እነዚህ ሁሉ ሲሻሻሉ ዲሞክራሲም እየጎለበተ ይመጣል።
የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖም ናቸው።
ባለፈው ቅዳሜ ለአድማጮች ጥያቄ መስጠት የጀመሩትን መልስ ዛሬም በመቀጠል በፕሮግራማችን ሁለተኛ አጋማሽ ላይ ከትስታ በላቸው ጋር ሰፋ ያለውን ጊዜ ይወስዳሉ።
በመሆኑም ዛሬ የሰኞ ስፖርት፣ ጤና እንዲሁም የአፍሪካ ነክ ርዕሶች ዝግጅቶቻችን አይቀርቡም፣ ይቅርታ።
ከምሽቱ ዜናዎቻችን መካከል ደግሞ የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት በነ ሀብታሙ አያሌው ጉዳይ ለአራተኛ ጊዜ ተለዋጭ ቀጠሮ ሰጠ። ከአዲስ አበባ ዘገባ ይኖረናል። የዩናይትድ ስቴትሱ ፕሬዚደንት ባራክ ኦባማና የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔተንያሁ ዛሬ ዋሽንግተን ላይ ውይይት አድርገዋል የሚሉትን ይዘናል።
ጤና ይስጥልን፣ እንደምን አመሻችሁ አድማጮቻችን። የዛሬ ሰኞ ጥቅምት 29 ቀን 2008 ዓ.ም አስተናጋጆቻችሁ እኔ አዲሱ አበበና
ቆንጂት ታዬ ነን። አሁን ወደ ዓለም ዜና እናልፋለን።
ቅድም ሲል እንደተገለጠው የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት በነ ሀብታሙ አያሌው ጉዳይ ለአራተኛ ጊዜ ተለዋጭ ቀጠሮ ሰጥቷል። ፍርድ ቤቱ ዛሬ ውሳኔ ያልሰጠበትን ምክንያት አላብራራም። የበታች ፍርድ ቤት ውሳኔ የተሰጠበት መዝገብ መድረሱን ግን ጠቅላይ ፍርድ ቤቱ አረጋግጧል። መለስካቸው አማሃ ዘገባ አለው።
የቀድሞውን የአንድነት ለዲሞክራሲና ለፍትህ ፓርቲ የህዝብ ግንኙነት ኃላፊ አቶ ሀብታሙ አያሌውን ጨምሮ ለሌሎች አራት ከሳሾች የፌዴራሉ ከፍተኛ ፍርድ ቤት 19ኛውን ወንጀል ችሎት ከጥቂት ወራት በፊት የሰጠውን ብይን በመቃወም አቃቢ ህግ ባቀረበው የይግባኝ አቤቱታ ላይ ዛሬም የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ውሳኔ አልሰጠም። አቤት ባይ አቃቢ ህግ ከረፋዱ 5 ሰዓት ሌል 10 ደቂቃ ሲቀር ወደ ችሎቱ እንደገቡ ፍርድ ቤቱ የበታች ፍርድ ቤት ብይን የሰጠበት መዝገብ ስለመምጣቱ ጥያቄ አቅርቦላቸዋል። አቃቢ ህግም መዝገቡ ጠቅላይ ፍርድ ቤት ዘንድ እንደደረሰ አረጋግጠዋል። ጠቅላይ ፍርድ ቤቱ ባለፈው ሳምንት ቀጠሮ ውሳኔ ሊሰጥ ያልቻለው የበታች ፍርድ ቤትን ብይን የያዘው መዝገብ ስላልደረሰው እንደነበረ ገልጾ መዝገቡ ከሌሎች ተያያዥ ሰነዶች ጋር እንዲመጣ ትእዛዝ ሰጥቶ ነበረ። በመሆኑም በዛሬው ዕለት መዝገቡ ተመርምሮ ብይን እንደሚሰጥ ይጠበቅ የነበረ ቢሆንም ፍርድ ቤቱ በመጪው ሳምንት ህዳር 6 ቀን 2008 ዓ.ም ውሳኔ ለመስጠት ለአራተኛ ጊዜ ተለዋጭ ቀጠሮ ቆርጧል። የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት የቀድሞው አንድነት ፓርቲ አመራር አባላት የነበሩትን አቶ ሀብታሙ አያሌውንና አቶ ዳንኤል ሽበሽን፣ የአረናውን አቶ አብርሃ ደስታን፣ የሰማያዊውን አቶ የሸዋስ አሰፋንና እንዲሁም አቶ አብርሃም ሰለሞንን አቃቢ ሕግ ያቀረበባቸውን የሽብር ወንጀል ክስ መከላከል ሳያስፈልጋቸው በነጻ እንዳሰናበታቸው ይታወሳል። በተለይ አቶ ሀብታሙ አያሌውና አቶ አብርሃም ሰለሞን በዕለቱ ከእስር እንዲፈቱም ትእዛዝ ሰጥቶ ነበረ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በዩጋንዳ በመጪው የካቲት በሚካሄደው ፕሬዝደንታዊ ምርጫ የሚወዳደሩ እጩዎች ዛሬ ሰኞ በይፋ የምረጡን ዘመቻቸውን ጀምረዋል። ሂዩማን ራይትስ ዋች በበኩሉ የሀገሪቱ መንግስት የውድድሩን ሜዳ ለሁሉም እኩል ያስተካክል በማለት ተማጽኖ አሰምቷል። የዩጋንዳ የምርጫ ኮሚሽን በዚህ ምርጫ እንዲወዳደሩ ፈቃድ ከሰጣቸው 8 እጩዎች መካከል አንዱ ፕሬዚደንቱ ዮዌሪ ሙሴቪኒ ሲሆኑ ለአምስተኛ የስልጣን ዘመን ነው የሚወዳደሩት። ተቃዋሚ መሪው ኪዛ ቢሲጂ በበኩላቸው ከሙሴቪኒ ስልጣን ሊረከቡ የሚያደርጉት አራተኛ ሙከራ ነው የሚሆነው። ሂዩማን ራይትስ ዋች ትናንት እሁድ ማታ ባወጣው መግለጫ የፖሊሶች ጭካኔ የተመላበት አድራጎት፣ በሚዲያው ላይ የሚፈጸመው አፈናና እንቅፋት፣ እንዲሁም ባለፉ ምርጫዎች በደረሱ በደሎች በተጠያቂነት የተያዘ አለመኖሩ በሀገሪቱ ነጻና ፍትሐዊ ምርጫ የሚካሄድበት ሂደት ላይ ጉዳት አስከትሏል ሲል አስታውቋል።
የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማና የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ነተንያሁ በዛሬው ዕለት ዋሽንግተን ላይ ኦባማ በእጅጉ አሳሳቢ እየሆነ የመጣ ሲሉ በገለጡት የመካከለኛው ምስራቅ የጸጥታ ሁኔታ ዙሪያ እየተነጋገሩ ነው። ወጣ ገባው የታየበት ግንኙነት ያላቸው ሁለቱ መሪዎች ለመጨረሻ ጊዜ ተገናኝተው ከተወያዩ ከአንድ ዓመት በላይ ሆኗቸዋል። በሌላ በኩል የአሁኑ የነትንያሁ የዋይት ሀውስ ጉብኝት ዩናይትድ ስቴትስና ሌሎች አምስት አያለም መንግስታት በቴህራን የኒውክሌር ቅመም ፕሮግራም ዙሪያ በኢራን ወይም ከኢራን ጋር ስምምነት ካደረጉ ወዲህ የመጀመሪያ ነው። ኬን ብረድማየር ያጠናቀረውን የዚህን አጭር ዘገባ ዝርዝር አሉላ ከበደ ያቀርባል።
ባለፈው የሐምሌ ወር ከቴህራን ጋር የተደረሰውን የኒውክሌር ስምምነት ሀያላኑ እንደሚሉት የኢራንን የኒውክሌር ቅመማ ፕሮግራም ፍጥነት ዝጋ ያደርገውም፣ እናም እስራኤልን ለአደጋ ያጋልጣታል በሚል ጠንካራ ትችት ከሚያቀርቡ ወገኖች ዋነኛው ናቸው ኔታንያሁ። ዋይት ሀውስን ባልጨምረው ያለፈው መጋቢት ወር የዋሽንግተን ዲሲ ጉብኝታቸው አብላጫ መቀመጫ ባላቸው የሪፐብሊካን ፓርቲ አባላት በሚመራው የዩናይትድ ስቴትስ ምክር ቤት ተገኝተው የድርድር ሂደቱ ገና በመካሄድ ላይ ሳለ ባሰሙት ንግግራቸው ይህንኑ ስጋታቸውን አጉልተው ለማሳየት መሞከራቸው ይታወሳል። በዛሬው ንግግራቸው ኦባማና ኔታንያሁ ምክትል ፕሬዚዳንት ጆ ባይደን በተገኙበት የኢራኑን የኒውክሌር ስምምነት ጨምሮ በአካባቢው የጸጥታ ጉዳዮች ዙሪያ ይወያያሉ። ሚስተር ኔታንያሁ እስራኤልን ለቀው ወዲህ ወደ ዋሽንግተን ከማቅናታቸው ሰዓታት አስቀድሞ በሰጡትም አስተያየት የሁለቱ መሪዎች ውይይት የእስራኤልን ደህንነት በማጠናከር ላይ እንደሚያተኩር ተናግረው ነበር። የእስራኤል ደህንነት መረጋገጥ እየተለዋወጠ በመጣው የመካከለኛው ምስራቅ እስራኤል ያላትን የወታደራዊ አቅም አንጻራዊ የበላይነት ተጠብቆ እንዲዘልቅ በታለመ ዓላማ ጭምር ዩናይትድ ስቴትስ በጸና አቋም የምታራምደው የድጋፍ ፖሊሲ ነው ሲሉ ኔታንያሁ አስረግጠው ተናግረዋል። እንደ አውሮፓውያን የዘመን አቆጣጠር በ2017 ዓ.ም የሚያበቃው የአስር ዓመቱ የእርዳታ ምደባ በዓመት ከ3 ቢሊዮን ዶላር በላይ ወታደራዊ እርዳታ ከዩናይትድ ስቴትስ የምትቀበለው አገራቸው በዓመት ወደ 4 እና 5 ቢሊዮን ዶላር ከፍ እንዲልም ኔታንያሁ ተስፋ ማሳደራቸውን ነው ባለሥልጣናቱ ያመለከቱት። ኔታንያሁ አክለውም ዩናይትድ ስቴትስ በመጪው አስርታት ለእስራኤል የምትሰጠው እርዳታ ቀጣይነት ግልጽ በሚሆንበት ሁኔታ የሁለቱ መሪዎች ንግግር አስፈላጊ ነው ብዬ አምናለሁ ብለዋል። እንደ አውሮፓውያን ዘመን አቆጣጠር ከጥቅምት 2014 ዓ.ም ወዲህ የመጀመሪያቸው በሆነው የኦባማና ኔታንያሁ ውይይት ወቅት አዲስ የመከላከያ ስምምነት ፍጻሜ የሚያገኝበት ሁኔታ የሚፈጠር ያለመሆኑን ወይም የሚያገኝበት ያለመሆኑን የተናገሩት የዩናይትድ ስቴትስ ባለሥልጣናት ረቂቁ እየተሰናዳ መሆኑን ግን አረጋግጠዋል።
በያንማሩ ምርጫ የኖቤል ሎሬቷ የኦን ሳን ሱቺ ተቃዋሚ ፓርቲ ወደ ድል እያመራ መሆኑን ከወዲሁ የተገኙ ይፋ ያልሆኑ ውጤቶች ይጠቁማሉ። ይህም ሆኖ ግን ጠቅላላ ውጤት በይፋ ከመገለጡ በፊት ቀናቱ ሊቆጠሩ እንደሚችሉ የምርጫ ባለሥልጣናት ያስረዳሉ። የቪኦኤው ስቲቭ ሄርማን ትናንት በያንጎን የተካሄደው ምርጫ ምን እንደሚመስል ተከታትሏል። ሶሎሞን ክፍሌ ያቀርበዋል።
በዚህ ምርጫ 32 ሚሊዮን የሚገመቱ ብቁ መራጮች የተሳተፉ ሲሆን አብዛኞቹ ድምፅ ለመስጠት ለበርካታ ሰዓታት ተሰልፈው ታይተዋል። በበርማ አብዛኞቹ ድምፅ ሰጪዎች ሲሳተፉ በሕይወታቸው ለመጀመሪያ ጊዜ ወይም ከበርካታ አስርት ዓመታት በኋላ መሆኑ ነው። ከ50 ዓመታት በኋላ በሀገራቸው የተካሄደ ከፍተኛ ለውጥ መሆኑን ይናገራሉ። የ71 ዓመት ዕድሜ ያላቸው የመርከብ መሐንዲሱ ኪን ቲን አንዱ ናቸው።
ፖሊሲዎቻችንን መቀየር አለብን። የፖለቲካ አሰራራችንን መቀየር አለብን። ሁሉም ነገር መቀየር አለበት።
አንዱ ከቀድሞው የተለወጠ ነገር ቢኖር በመላ ማንማር የሀገር ውስጥና ዓለም አቀፍ የምርጫ ታዛቢዎች በብዛት ፈሰው መታየታቸው ነው። መራጮችን በዋናነት ያሳሰበው ደግሞ አንዳንድ መራጮች ድምጽ መስጫ ጣቢያው ሲደርሱ ስማቸው ተመዝግቦ አለማግኘታቸው መሆኑን ያስረዳሉ።
We feel if the process is all inclusive there needs to be more voters.
ሂደቱ ሁሉን አሳታፊ ነው ከተባለ ከዚህ የበለጠ ቁጥር ያላቸው መራጮች መገኘት እንደነበረባቸው ይስማኛል።
ሌላዋ ድምጽ ሰጪ ሜሪ ሮቢንሰን በበኩላቸው
We have to see this election within a framework which is not openly democratic.
ይህን ምርጫ ማየት ያለብን ሙሉ በሙሉ በግልጽ እንደተካሄደ ዲሞክራሲያዊ ምርጫ አድርገን መሆን የለበትም።
በበርማው ምርጫ የተቃዋሚዎቹ ደጋፊዎች በጣም ተደስተዋል። ቀደም ብሎ የወጡ ውጤቶችም ብሔራዊ የዲሞክራሲ ሊጉ ተቃዋሚ ፓርቲ እየመራ መሆኑን ያሳያሉ። የጠቅላላው ምርጫ በይፋ የሚገለጸው ግን ከአንድ ሳምንት በኋላ ሊሆን ይችላል ተብሏል። ሌላው ነገር ደግሞ የኦንግ ሳን ሱ ኪ ፓርቲ ቢያሸንፍ እንኳ ታጋዩ ፕሬዝደንት መሆን አይችልም። የማይንማር ወታደራዊ ሁንታ በአስተዳደሩ ዘመን በሕገ መንግሥት ውስጥ ያስገባው አንቀጽ ከማይንማር ያልሆኑ ሚስቶችና ሕፃናት በከፍተኛ የመንግሥት ሥልጣን ላይ እንዳይቀመጡ ያግዳል።
በትልቋ ከተማ በዮንጎን የአውን ሳን ሱቺ ፓርቲ 12 መቀመጫ አግኝቷል ሲል የምርጫ አስፈጻሚ ኮሚሽኑ ተናግሯል። ፓርቲው በበኩሉ ከ44 በላይ አግኝተናል ነው ያለው። ኮሚሽኑ ይህንን አሃዝ አላረጋገጠም። በመጨረሻም ዮርዳኖስ ዋና ከተማ አማን አጠገብ ዛሬ ሰኞ አንድ ፖሊስ ሁለት አሜሪካውያንና አንድ ደቡብ አፍሪካዊ ወጣ ብሎ በሚገኝ የማሰልጠኛ ማዕከል ላይ መግደሉ ታወቀ። የከተማዋ የጸጥታ ኃይሎች አጥቂውን ወዲያው በጥይት መተው ገለውታል። አጥቂው በዮርዳኖስ የፖሊስ ማሰልጠኛ ማዕከል ሌሎች ሁለት አሜሪካውያን አሰልጣኞችንና አራት ዮርዳኖሳውያንን ማቅሰሉንም የሀገሪቱ የጸጥታ ምንጮች አስታውቀዋል። የተገደሉት አሜሪካውያን የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የፖሊስ ማሰልጠኛ መርሃ ግብር ጋር በኮንትራት የሚሰሩ ሰዎች እንደነበሩ አንድ ከፍተኛ የዩናይትድ ስቴትስ ባለስልጣን አስታውቀዋል። የዮርዳኖስ መንግስት ቃል አቀባይ ወንጀሉ በምን ምክንያትና እንዴት እንደተፈጸመ ምርመራ እያደረግን ነው ብሏል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በ1922ና በ25 ሜትር ባንድ አጭር ሞገድ እንዲሁም
በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ሰኞ ጥቅምት 29 2008 ዓመተ ምህረት ምሽት ፕሮግራማችን ነው።
ወደ መጽሔቱ ትንታኔ እናልፋለን። ቀዳሚውም የዕለቱ አብይ ርዕስ ነው።
የቡሩንዲ መንግስት ቡጁምቡራ ከተማ ውስጥ ግድያዎች መፈጸማቸውን ተከትሎ በተቃዋሚነት የሚጠረጠሩ ሰዎችን ትጥቅ ማስፈታት ቀጥሏል። የጦር መሳሪያ ያላስረከቡ ሰዎች እንደ ሀገር ጠላት ይቆጠራሉ ሲሉ ፕሬዚደንቱ የሰጡት የጊዜ ገደብ ትናንትና አብቅቷል። ተንታኞችና የዩናይትድ ስቴትስ መንግስት ሁኔታው አደገኛ ነው ሲሉ ማስጠንቀቂያ ሰጥተዋል። ጂል ክሬግ ከናይሮቢ ዘግባለች። ሰሎሞን ክፍሌ ያቀርበዋል።
በቡሩንዲ ከትላንት በስቲያ ቅዳሜ ማታ ታጣቂዎች ደቡብ ቡጁምቡራ ካኒዮሻ አካባቢ አንድ መሸታ ቤት ውስጥ 9 ሰዎችን ከገደሉ በኋላ ሁከቱ ቀጥሏል። እማኞች እንደተናገሩት ታጣቂዎቹ መጠጥ ቤቱ ሰገነት ላይ ሆነው ይዝናኑ የነበሩትን ሰዎች ወደ ውስጥ እንዲገቡ ካዘዙ በኋላ ነው በሁሉም ላይ ተኩስ የከፈቱት። በጥቃቱ 7 ሰዎች እዚያው መጠጥ ቤቱ ውስጥ ሕይወታቸው ሲያልፍ ሌሎች 2 የሞቱት ሆስፒታል ከደረሱ በኋላ ነው። ታጣቂዎች የቅዳሜውን ጥቃት ያደረሱት ፖሊስ ትላንት እሁድ ጠዋት በቡሩንዲ ከተማ የተቃዋሚዎች ጠንካራ ይዞታዎች መሆናቸው በሚጠረጠር ቀበሌዎች የቤት ለቤት የመሳሪያ ፍተሻ ከማካሄዱ በፊት መሆኑ ታውቋል። የቡጁምቡራ ከተማ ነዋሪው ጋቦ ፓጆን ሁኔታውን ያስረዳሉ።
ፖሊስ የፍተሻ ኢላማ አድርጓቸው የነበሩ ቤቶች እነዚህ ናቸው። በዚህኛው ወይም በሌላው የቤት ለቤት መሳሪያ ፍተሻ ዘመቻ ኢላማ ተደርገው ነበር።
ነዋሪዎች እነዚህን አካባቢዎች እየጣሉ መሸሽ የጀመሩት ባለፈው ሳምንት ነው። መንግሥት ሕገወጥ መሳሪያ እንዲያስረክቡ ለነዋሪዎቹ የሰጠው የጊዜ ገደብ ቅዳሜ እኩለ ሌሊት ላይ ከማብቃቱ አስቀድሞ ሰው እየለቀቀ መውጣት ጀምሯል። በተሰጠው የጊዜ ገደብ የጦር መሳሪያውን ሳያስረክብ በተገኘ ሰው ላይ ፖሊስ ከባድ እርምጃ መውሰድ እንደሚችልም ተገልጾ ነበር። ባለፈው ሳምንት በቡሩንዲ ምክር ቤት የሴኔቱ ፕሬዚደንት ሬቨሪን ዲኩሪዮ የመንግስቱ ተቃዋሚዎች የጊዜውን ገደብ ጥሰው ከተገኙ ሊደርስባቸው የሚችለውን ቅጣት የገለጹት ይወድማሉ በሚል ጠንካራ የማስፈራሪያ ቃል ነው። ካሪና ቴርሳኪያን በሂዩማን ራይትስ ዋች የሰብአዊ መብቶች ቡድን ስለ ቡሩንዲና ሩዋንዳ ጉዳይ ከፍተኛ ተመራማሪ ናቸው።
የፕሬዝዳንቱ ንግግር እጅግ በጣም አሳሳቢ ለመሆኑ አያጠራጥርም። ከዚያ ንግግራቸው ጥቂት ቀናት በኋላም የሀገሪቱ ፕሬዝዳንትና የህዝብ ደህንነት ጥበቃ ሚኒስትሩ ተመሳሳይ አስፈሪ አስተያየቶችን ሰጥተዋል። የህዝብ ደህንነት ጥበቃ ሚኒስትሩ ፖሊሱንም ከበላይ ሆነው ስለሚቆጣጠሩ ሁኔታዎችን አሳሳቢ ያደርጋቸዋል።
ከትላንት በስቲያ ቅዳሜ የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት ቃል አቀባይ ጆን ኪርቢ ሲናገሩ መንግስታቸውን በተለይ ያሳሰበው የመንግስቱ ከፍተኛ ባለስልጣናት የተጠቀሙባቸው አስቆጭና መርዛማ ቃላት መሆናቸውን አስረድተዋል። ጆን ኪርቢ አክለውም የፕሬዝደንት ፒየር ኩሩንዚዛ የቤት ለቤት ጦር መሳሪያ ፍተሻ ዘመቻ ህዝባዊ አመጽ የመቀስቀስ አደጋ ሊኖረው ይችላል ብለዋል። የቡሩንዲ ሁከት አዙሪት ዳግም የጀመረው ባለፈው ዓመት ሚያዝያ ላይ ፕሬዝደንቱ ለሶስተኛ የሥልጣን ዘመን እወዳደራለሁ ሲሉ ካወጁ በኋላ ነው። ከዚያን ጊዜ ጀምሮ በተፈጠሩ ግጭቶች በትንሹ 198 ሰዎች መገደላቸውን የተባበሩት መንግሥታት ድርጅት ባለሥልጣናት አስታውቀዋል። ግድያዎቹ በየጊዜው ስለማይገለጹ ደግሞ አሃዙ ከዚህ ብዙ እጅ ሊበልጥ እንደሚችል ይገመታል።
ወደ ሌላ የመጽሔት ዘገባ እናልፋለን። አንድ የዮርዳኖስ ፖሊስ ሁለት አሜሪካውያን አሰልጣኞችንና አንድ ደቡብ አፍሪካዊ ተኩሶ ሲገድል ሌሎች አቁስሏል። ከዋና ከተማይቱ አማን ወጣ ብሎ በሚገኝ የፖሊስ ማሰልጠኛ ካምፕ የደረሰውን መሰል ጥቃት በዮርዳኖስ ሲፈጸም ይህ የመጀመሪያው ነው። ኤድ ዩሬኒያን ከካይሮ ለአሜሪካ ድምፅ ያጠናቀረውን ዘገባ ዝርዝር አሉላ ከበደ ያቀርባል።
የአገሪቱ ፖሊስ ባልደረባ በሆነ ግለሰብ የተፈጸመው ይህ የጅምላ ግድያ ዜና የተሰማው የአረብና ምዕራባውያን መንግስታት አይሲልንና ሌሎች የቡድኑ አጋር የሆኑ እስላማዊ ጽንፈኞችን እየተዋጉ ባለበትና የመካከለኛው ምስራቅ ከፍተኛ ውጥረት በነገሰበት ወቅት ነው። የንጉሥ አብዱላ ልዩ ወታደራዊ ማዕከል በመባል የሚታወቀው ይህ የጦር ሰፈር የኢራቅና የፍልስጤማውያን ኃይሎችን ለማሰልጠኛነትም የዋለ ነው። በመካከለኛው ምስራቅ የዩናይት ስቴትስ የቅርብ አጋር የሆነችው ዮርዳኖስ ካለፈው ዓመት አንስቶ በኢራቅና በሶሪያ በእስላማዊ ጽንፈኞች ላይ በሚካሄዱት አሜሪካ መራሹ ወታደራዊ ዘመቻዎች በመሳተፍ ላይ ትገኛለች። የዩናይት ስቴትስና ዮርዳኖስ F-16 ተዋጊ አውሮፕላኖች ከተለያዩ የአገሪቱ ጦር ሰፈሮች በመነሳትም በጽንፈኛው ቡድን አይሲል ይዞታዎች ላይ የአየር ድብደባዎችን ያደርጋሉ። በተጨማሪም በመቶዎች የተቆጠሩ አሜሪካውያን አሰልጣኞች የዮርዳኖስን የጸጥታ ኃይሎች ለማጠናከር በዚያች ሀገር ተሰማርተው ይገኛሉ።
ክፍታ ምን ሽረትና ንዘክርኩም ቢአብራዚ አናዊኒሃ المومني مقتل اربعه اشخاص
በዛሬው ጥቃት የደረሰው በአማን ሆቴሎች ላይ የደረሰውና ብዙዎች የተገደሉበት የቆሰሉበትም 10ኛ ዓመት በዋለበት ለት ነው። ዮርዳኖሱ ንጉስ አብዱላ የጥቃቱን ፍጻሚ ያገር ካዲ ብለውታል።
ليست المره الاولى التي يتعرض فيها الاردن الى مثل هذه
ይህ የካዲ ምግባር ነው ሲሉ ነው የገለጹት ንጉስ አብዱላ። አገራቸው ሰላማዊ እስልምና ያሉትን በመከተሏም የደረሰ ጥቃት መሆኑን ገልጠዋል። ይሁንና ሌሎች አካባቢው አገሮችም የተመሳሳይ ጥቃቶች ኢላማ መሆናቸው አልቀረም። ዮርዳኖስ የሶሪያን ተቃዋሚ ኃይሎች ለማሰልጠን የተያዘው የአካባቢው አገሮች ጥረት አካል ሆናም በመንቀሳቀስ ላይ ትገኛለች።
የመጨረሻው የመጽሔት ክፍለ ጊዜ ዘገባ ላይ ደርሰናል። የዩናይትድ ስቴትስ የመከላከያ ሚኒስትር አሽ ካርተር ሶሪያ ያሉትን እስላማዊ አማጽያን ለመዋጋት የሚፈልጉ ተጨማሪ ቡድኖች ከተገኙ እሳቸውና ፕሬዚደንት ባራክ ኦባማ ተጨማሪ የአሜሪካ ወታደሮችን ለማስፈር ዝግጁ መሆናቸውን ገልጸዋል። አንድ የታወቁ ዲሞክራት ሴኔተር ከ50 ያነሱ ልዩ ኃይሎች ወደ ሶሪያ መላኩ ብቻ በቂ አይደለም በማለት እስላማዊ መንግስት ነኝ የሚለውን ቡድን ለማሸነፍ ሰፋ ያለ አያያዝ እንደሚያስፈልግ ማስገንዘባቸውን የአሜሪካ ድምጽ ሬዲዮ ዘጋቢ ቪክተር ቢቲ ዘግቧል። አዳነች ፍስሐዬ ታቀርበዋለች።
የመከላከያ ሚኒስትር ካርተር ትላንት እሁድ ኤቢሲ በተባለው የአሜሪካ ቴሌቪዥን ሲናገሩ ዩናይትድ ስቴትስ ከኢራቅና ከአፍጋኒስታን ተመክሮ ባየችው መሰረት ለድል ወሳኝ የሚሆነው ውጊያውን ለማሸነፍ ከተቻለ በኋላ በአካባቢው ሰላም እንዲዘልቅ የማድረግ ብቃት ያላቸው የአካባቢ ኃይሎች መኖር ነው ብለዋል።
በአሁኑ ወቅት ኢራቅና ሶሪያ ላይ እንዲህ አይነት ቡድኖችን ማግኘት ከባድ ነው። እንዲህ አይነት ኃይሎችን ለማግኘት ለማዳበርና ለማበረታታት ጊዜ የሚወስደውም ለዚህ ነው። በአሁኑ ወቅት እስላማዊ መንግሥት ነኝ የሚለውን ቡድን ለመዋጋት የሚፈልጉና በውጊያው ውጤት ያስገኙ አንዳንድ ኃይሎች አሉ። እንዲህ አይነቶቹ ኃይሎች እየተበራከቱ ከሄዱ እኛም የበለጠ ሥራ እንሰራለን። ጽንፈኛውን ቡድን ለመዋጋት የሚፈልጉና ብቃት ያላቸው ቡድኖች ካሉ አሁን እኛም በበለጠ እንሰራለን። ለዘላቂ ድል ወሳኝ የሚሆነው ይህ ነው።
ካርተር አያይዘውም ዋናው ነገር በጉዳዩ የሚሳተፉት የዩናይትድ ስቴትስ ወታደሮች ብዛት ሳይሆን የሚሰሩት ነገር ነው ብለዋል።
They have these unique skills to be able to call in airstrikes to provide intelligence. So they're forced.
የአየር ድብደባ ለማካሄድ የሚያስችሉና መረጃ ለማቅረብ የሚረዱ ልዩ ክህሎቶች አሏቸው። ከአካባቢው ሕዝብ የተሰባሰቡ ኃይሎችን ለማበራከት የሚረዱ ኃይሎች ናቸው።
በዩናይትድ ስቴትስ የሕግ መወሰኛ ምክር ቤት የመረጃ ጉዳይ ኮሚቴ ምክትል ሊቀመንበር ዳያን ፋይንስታይን በበኩላቸው ትላንት ኤምቢሲ በተባለ የአሜሪካ ቴሌቪዥን ቀርበው ሲናገሩ ወደ ሶሪያ የሚላኩት ልዩ የዩናይትድ ስቴትስ ኃይሎች ቁጥር ለተላኩበት ተልእኮ በቂ አይደለም ብለዋል።
በፍጥነት የሚገቡና የሚወጡ የልዩ እንቅስቃሴ ኃይሎችን የምንጠቀም ከሆነ እስላማዊ መንግስት ነኝ የሚለውን ቡድን ለመምታት በሚያስችል የተሟላ መልክ መሆን ይኖርበታል። ጽንፈኛው ቡድን ራካ ወይም በሌላ ቦታ በሚገኝ አንድ ህንጻ ላይ የተወሰነ ሳይሆን በተለያዩ ቦታዎች ላይ የሰፈረ ነው። ሌላው እየተሰማ ያለው አመለካከት ደግሞ በአየር ቦምብ በማውረድ ብቻ የሚፈታ ነገር አይደለም የሚለው ነው። 7000 ጊዜ የአየር ድብደባ ተካሂዷል። ሌሎች ወገኖችም የአየር ድብደባ አካሂደዋል። አብዛኛውን የአየር ድብደባ ያካሄድ ነው እኛ ነን።
ሴኔተር ፋይንስታይን ሶሪያ ያለውን እስላማዊ መንግስት ነኝ የሚለውን ቡድን ለማሸነፍ ከሩሲያ ጋር የተባበረ ስትራቴጂ እንዲቀየስ ሐሳብ አቅርበዋል። በሌላ ዜና ደግሞ ሮይተርስ የዜና አገልግሎት በዘገበው መሰረት ሶሪያና ኢራቅ ውስጥ ጽንፈኛውን ቡድን ኢላማ በማድረግ የሚካሄደው በዩናይትድ ስቴትስ የተመራ የአየር ድብደባ እስካለፈው አርብ በነበሩት 8 ቀናት ውስጥ ተባብሶ ነበር። የዩናይትድ ስቴትስ መከላከያ ሚኒስቴር ቃል አቀባይ ኮሎኔል ፓትሪክ ራይደር በአንድ ላይ በብዛት የሚያካሂዷቸው የአየር ድብደባዎች በተለያዩ ግንባሮች የሚገኙት እስላማዊ መንግስት ነኝ የሚለው ቡድን አማጽያንን እያስጨነቁ ናቸው ብለዋል።
አድማጮች፣ ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። ዜናና የዜና መጽሔቱን ነው ያደመጥነው። በሁለተኛው አጋማሽ ከኢትዮጵያ ውጭ ጉዳይ ሚኒስትር ቴዎድሮስ አድሃኖም ጋር የተደረገ ወይም እሳቸው ለአድማጮች መልስ እንደገና ለዋለ ይህን ረፍተ ነገር
ድገማው
እሳቸው ለአድማጮች ጥያቄ መልስ የሰጡበት ዝግጅት ቅዳሜ ተጀምሯል። ዛሬ ሁለተኛና የመጨረሻው ረዘም ባለመልኩ ይቀርባል። ከዛ በፊት ጥቂት ደቂቃዎች አለን ነው የሚለው ፕሮግራም መሪያችን ንጉሱ። ሙዚቃ ልናሰማ ነው። መልካም ምሽት አላችሁን ቆዩ።
I'm not going to be able to do it. ቸው ተራቦ ተራቦ ሱሰነ ሽማቸው
የዘገየሽበት ምንድነው ምክንያቱ?
አይኖቼ ተራቡ።
በኋላ እንመለስበታለን ሰዓት ካለን።
የአሜሪካ ያልክ መስሎኝ ነው። ግጥሙና ሰማ ያልክ መስሎኝ ነው። እሺ
አይደለም። በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሰዓት ከዋሽንግተን ዲሲ በቀጥታ የሚተላለፈውን ስርጭት እያካሄድን ነው ያለው።
ሁለተኛው ክፍለ ጊዜ ተጀምሯል። አሁን ቀደም ሲል ያስተዋወቅ ነው ለጥያቄው መልስ ይቀጥላል።
ቀደም ሲል እንዳልነው የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖም ለጥያቄው መልስ ፕሮግራማችን ላይ ባለፈው ቅዳሜ ቀርበው ነበረ። አድማጮች በተለያዩ ጉዳዮች ያቀረቧቸውን ጥያቄዎች ሲያብራሩ አምሽተዋል። ያ ክፍል አንድ ነበረ። ክፍል ሁለት ዛሬ ጀምርና ከአዘጋጇ ትዝታ በላቸው ጋር ሰፋ ያለውን ጊዜ ይወስዳሉ። ለአድማጮች መልካም ምሽት እንመኛለን። በትዝታ ጥያቄ ነው የምንጀምረው።
በቅርቡ ባዝፊልድ የተባለ የዜና ወኪል እንደዘገበው በኢትዮጵያ እስር ቤት ውስጥ የሚገኘው የግንቦት ሰባት መሪ አንዳርጋቸው ጽጌ በኢትዮጵያ ከብሪታንያ አምባሳደር ግሬግ ዶሪ ጋር ተገናኝቶ ነበረና ኢሰብአዊ በሆነ መንገድ እንደተያዘ ቀድሞ ከነበረው በሌለበት ከተፈረደበት የሞት ፍርድ ውጪ ወንጀሉ ምን እንደሆነ እንዳልተነገረውና ፍርድ ቤት እንዳልቀረበ ነው። አንዳርጋቸው ጽጌ መቼ ነው ፍርድ ቤት የሚቀርበው?
እኔ ባለፈው ባይዘወይ ትዝታ ስታነጋግሪ አቅርቤ ነበር።
አዎ፣ መጽሐፍ እየጻፈ እንደሆነ ላፕታፕ እንዳለው ልማቶችንም እንደሚጎበኝ እንዲህ ገልጸውልኝ ነበር። ግን ህዝቡ በጥርጣሬ ነው እሱን የሚያየው።
እሱ ነው እኔ ራሴን የማይሆን ነገር ተናግሬ ውሸትም ተናግሬ መኖር አልፈልግም። የማውቀውን እርግጠኛ ያየሁትን ነገር ነው የምናገረው። አይ ዶንት ኖው ትዝታ፣ ኢትዮጵያዊነት ክብር ነው። ለእኔ ክብር ነው ያጎናጸፈኝ። እንድዋሽ ወይም ደግሞ ያልሆነ ነገር እንድናገር ያስተማረኝ አንድም ነገር የለም። ኩራቴ ኢትዮጵያዊነት ነው፣ ግልጹን ነገር መናገር ነው። ባለፈውም የተናገርኩ አቶ አንዳርጋቸው ጽጌ መጽሐፍ ጽፈው ጨርሰዋል። እንዲያውም የተደረገላቸው እንክብካቤ በተለይ ከመታሰራቸው በፊት ሲናገሩ በነበሩት ሲያደርጉ በነበሩት ቂም የተሞላበት አካሄድ ሳይሆን የእሳቸውን ሰብአዊ መብት በማክበር የተሻለ አያያዝ ኖሯቸው እንዲኖሩ የማድረግ ጉዳይ ነው።
አሁን ግን እሱ ከአምባሳደሩ ጋራ ባደረገው ግንኙነት ኢሰብአዊ በሆነ መንገድ እንደተያዘ መጽሐፍ እንደሚጽፍ ላፕቶፕ እንደተሰጠውም አይናገርም። የዘጠና ዓመት አረጋዊ አባቴና ባለቤታቸው እየመጡ አልፎ አልፎ ይጎበኛል። የተያዝኩት ግን በጣም ኢሰብአዊ በሆነ መንገድ ነው። እንደውም ስሞት ብሪታንያ እንድቀበር ልጆቼ መቃብሬን እንዲያዩ ይህንን መናገሩን እኚሁ አምባሳደር ለዚህ ባዝፊልድ ለተባለው ዜና ወኪል ገልጸዋል። እና በትክክል አልተያዝኩም ነው የሚለው። እናም መቼ ፍርድ ቤት እንደምቀርብና የተመሰረተብኝን ክስ ሰምቼ ጠበቃ ቆሞልኝ መከራከር እንደሚቻል አላውቅም ነው የሚለው።
እኔ የማውቀው ነገር ምንድን ነው? መጽሐፍ እየጻፉ ነው፣ ጨርሰዋል። መጽሐፍ መጻፋቸው ብቻ ሳይሆን አንዳንድ የልማት ፕሮጀክቶችም ሄደው ጎብኝተዋል። ይህም ሀቅ ነው።
ከዚህ ሁሉ ግን ፍርድ ቤት ማቅረብ ህጋዊ አይሆንም ነበር ወይ?
እንግዲህ የፍርድ ቤት ሂደት እኔ በዝርዝር መናገር አልችልም። እንደምታውቁት አንደኛ የመጀመሪያ ክስ ከተመሰረተ በኋላ አንዳርጋቸው ጽጌ በተከሰሱበት ወንጀል የእድሜ ልክ ፍርድ ተወስኖባቸዋል። ከዛ እንደገና ሁለተኛ ተከሰሱ። ሁለተኛ ከተከሰሱ በኋላ ደግሞ የተወሰነባቸው የሞት ፍርድ ነው። ሁለቱ አለ ማለት ነው። ጥያቄ ቢቀርብላቸውም ሊቀርቡ አልቻሉም፣ መቅረብ አልፈለጉም። ነገር ግን ሁለት ውሳኔዎች አሉ። አሁን እንግዲህ የእሳቸው ጉዳይ ነው የሚሆነው። አንደኛ አቶ አንዳርጋቸው ጽጌ ከዚህ በፊት ባጠፋው ጥፋት ተጻጽቻለሁ ስለዚህ ቅጣ ይደረግልኝ የሚል ነገር ካለ ሊመጣ ይችላል። በጣም ጥሩ ነገር ያለው አሰራራችን ውስጥ ምንድነው ህጉም ቢሆን በሰዋዊ መብት መውሰድ ይቻላል። የተጻጽ ነገር ካለ ሊያቀርቡ ይችላሉ። ሁለተኛ ባይጻጻቱም ሊያቀርቡት የሚችል ነገር ይኖራል። ለምሳሌ ክሱ እንደገና ይከፈትና መከራከር ፈልጋለሁ ካሉ ከሳቸው መምጣት ይችላል። ግን ክሱ ይከፈትና መከራከር ፈልጋለሁ አላሉ። ነገር ግን ስላንዳርጋቸው ጥገን ነገር ካል አንደኛ ነገር የሳቸው ሞኝነትም አለበት። ወደ ኤርትራ ሲመላለሱ የነበሩት ሰራዊት ለማሰልጠን ነው። በየመን በኩል ወደ አስመራ ሲጓዙ ነበር። በየመን በኩል ይሄዳሉ፣ አስመራ ይገባሉ፣ ከአስመራ ደግሞ ወደ ተለያዩ ታጣቂ ኃይሎች ይጓዛሉ፣ ያሰለጥናሉ። በዛ ጊዜ ምንም ችግር አልነበረ አልደረሰባቸውም። ምክንያቱም ያሰለጥናሉ።
ይሄንን እንግዲህ ከሳቸው ማረጋገጥ አይቻልም።
ኢትዮጵያ እንዳትረጋጋ ስራ ሲሰሩ ቆይተዋል። ሞኝነታቸው ግን ምንድን ነው? የኛ የደህንነት አደረጃጀት ደግሞ ይህንኑ መስመር አይቶታል። ማንም ኢትዮጵያዊ ሊያቀው የሚገባ ጉዳይ መሆን ካለበት ምንድን ነው? ኢትዮጵያ እንዳትረጋጋ በየመን በኩል አስመራ እየገቡ ሲሰሩት የነበረ ነገር ለህዝቡም ብታሳውቁ ነው ጥሩ ይመስለኛል። የሽብርተኝነት በሉት ከዛም በላይ በሀገራችን ላይ የተቃጣ ችግር ነው ብሎ ማመን ያስቸግራችኋል ወይ ነው። ትዝታ እኔ ፐርሰናሊ አንቺንም ነው መጠይቅ የምፈልግ ሀገራችንን ለመረበሽ ለምን አጋጣሚ ሆኖ የሞላ አስጎዶም ሰራዊት ጥሎት አንዳርጋቸውም ቢሆን ትኩረት የሰጠው የሞላ አስገዶም ሰራዊት ላይ ኢትዮጵያን አታክ ያደረግና ያሸንፍልኛል አዲስ አበባ ገባለ ስልጣን ይዛለው ነው።
ዶክተር ቴድ ጥያቄ ላክል። እንደውም ከሱ ጋር የተያያዘ ጥያቄ አለ። ለምሳሌ ግንቦት ሰባትን በተመለከተ አንዱ ከኢትዮጵያ በኢሜይል የላኩልን ጥያቄ አለ። ኢትዮጵያ ውስጥ በፍትህ በኩልነት እጦት ህዝቦች ሌላ አማራጮችን እንዲያዩ እያስገደዳቸው ነው። ምክንያቱም ደህንነቶች፣ ካድሬዎች፣ ፖሊሶች ያለ ህግ የፈለጉትን ያስራሉ፣ ይገርፋሉ፣ ይገላሉ፣ ያስገድላሉ። ከአውሮፕላን ጣቢያ ሳይቀር ያስመልሳሉ። ሴቶችን እርቃናቸውን በእስር ቤት ያሰቃያሉ። ይህንንም ደግሞ ባለስልጣናት ሳያውቁት አይቀርም። ታዲያ ህዝቡ ለነጻነቱ፣ ለፍትህ፣ ለእኩልነት ከአርበኞች ግንቦት ሰባት ጋራ ቢሰለፍ ስህተቱ ምንድን ነው ይላሉ። አቶ አማረ ይባላሉ፣ በኢሜይል ነው የላኩልንና አቶ አንዳርጋቸው ጽጌ የግንቦት ሰባት መሪ መሆናቸው ይታወቃል። ነገር ግን ኢትዮጵያ ውስጥ ገብተው ኤርትራ ውስጥ ገብተው ወታደሮች ማሰልጠናቸውን ሌላ ሌላውን ነገር ራሳቸው ነጻ ቢሆኑ ኖሮ ወይንም ድርጅታቸው ሊከላከልላቸው ይችላል። ኢትዮጵያ ውስጥ ብሶት አለ፣ ለዚህ ነው መሳሪያ የምናነሳው ይላሉ ሰዎች። ብሶት አለ፣ መብት የለም ነው የሚሉት። ዶክተር ቴዎድሮስ
አንዳርጋቸው ጽጌም የብርሃኑ ነጋም መውሰድ ይቻላል። ብሶት ነው እኛን ወደዚህ እንድንገባ ያደረገን የሚል ነገሮችም እንደሚያነሱ እናውቃለን። ዋናው ጉዳይ ግን የብሶት ጉዳይ እና ህዝቡን ይወክላሉ ወይስ አይወክሉም የሚለውን ማየቱ እኔ ትክክል ይመስለኛል። የተሻለ ነገርን መምጣት ካለበት በሰላማዊ መንገድ መፍታት ይቻላል። ይሄ ደግሞ በመንግስታችን በኩል ክፍት ነው። ካልሆነ ግን የአሜሪካዊ ወይ የእንግሊዛዊ ዜግነት ይዘው አገራችንን በዚህ መልክ ነው መሄድ ያለብን ብለው ቢያስቀምጡ ትክክለኛው አማራጭ አይደለም ነው እያልን ያለ ነው። እየተንቀሳቀሱ ያሉት ከኤርትራ መንግስት ጋር በመተባበር ነው። የኢሳያስ ወይ ደግሞ የኤርትራ መንግስት ፍላጎት ኢትዮጵያ ማፈራረስ ነው። የሚገርመው ነገር ብርሃኑ ነጋም ይሁን አንዳርጋቸው ጽጌም ነገሩ ካልገባቸው ቢገባቸው ጥሩ ነው። ይሄ ከሱዳን ውጭ ጉዳይ ሚኒስትርና ከሌሎችም ጋር የተነጋገርነውን ነው እየነገርኩሽ ያለሁት። ስለዚህ የኢሳያስ ለ24 ዓመት ባይዘው ወይም ጸሎት ብቻ ማድረግ ሳይሆን ኢትዮጵያን ለማፈራረስ ኢሳያስ ያልሞከረው ነገር የለም። ኢትዮጵያ መፍረስ አለባት። ኤርትራ የተሻለ ነገር ማግኘት የምትችለው ኢትዮጵያ ስትፈርስ ነው ብሎ ነው የሚያምነው። ለምንድን ነው ብርሃኑ ነጋ ይህን የሚቀበለው?
ግን ዶክተር ቴዎድሮስ እርሶም እንደሚያውቁት ብዙ ጊዜም እንደሚነገር አገር ውስጥ በሰላም የሚንቀሳቀሱ ድርጅቶች እንኳን ምርጫ በመጣ ቁጥር ሰዎች እየተገደሉባቸው እነሱም ደግሞ ህዝብ ጋር ግንኙነት ማድረግ እየተሳናቸው በሰላማዊ መንገድ የሚንቀሳቀሱ ድርጅቶች መስራት አልቻልንም ነው የሚሉት። አንድ እሱ ነው። ሁለተኛ ነገር የኢትዮጵያ መንግስትም የኤርትራን ተቃዋሚዎች ይደግፋል። ሁለቱ መንግስታት አንዱ የሌላውን ተቃዋሚዎች ይደግፋሉ። እና በተለይ ዶክተር ብርሃኑ ነጋን በተመለከተ ኢትዮጵያ ውስጥ ገብተው በሰላም ለረጅም ዓመታት የኢኮኖሚ ምሁራን ማህበር ሁሉ አቋቁመው ሲሰሩ የነበሩ ናቸው። ኢትዮጵያ ውስጥ ለውጥ ለማምጣት ፈልጋለሁ ብለው ከተነሱ በኋላ ከምርጫ 97 በኋላ ነው ግንቦት 7 ግዲያው መሳሪያ አንስቼ በተፈለገው መልኩ መብቴን አስከብራለሁ የሚል ድርጅት ውስጥ የገባው። እና ይሄንን አጠቃላይ አርገው ካልተመለከቱት ኢትዮጵያ ውስጥ ያለውን የመብት ጥሰት ያነሳሉ ብዙዎቹ ድርጅቶች፣ አገር ውስጥም ያሉት ማለቴ ነው። ሌላው ደግሞ ኢትዮጵያም የኤርትራን ተቃዋሚዎች ትደግፋለች ብዙ ጊዜ እንደሚነገረው።
ዶክተር ብርሃኑ ነጋ የአዲስ አበባም ከንቲባ ሆነው ተመርጠው ነበር። ከዛ ፓርላማ አንገባም አሉ። የሚሻለው ነገር ቢገቡ ነበር። የአዲስ አበባ ከንቲባነታቸውንም ቢወስዱ ጥሩ ነበር። እምቢ አሉ። እንዲያው ዶክተር ብርሃኑ ነጋ የፈጸሙት ታሪካዊ ስህተት እሱ ነበር። እምቢ ስላሉ ከኢህአዴግም ውጭ ከተቃዋሚዎችም ውጭ ከንቲባ ብርሃነ ደሬሳ የሚመሩት 2 ዓመትና ከዛ በላይ የቆየ አስተዳደር ነበር። የሀገራችንን ዲሞክራሲ ሊቀይር የሚችል ነገር ተፈጥሮ ሲገባ ለምን እምቢ አሉ? ለምንድን ነው አሁን ኢህአዴግ የሚወቀሱ? በዚህ ለምን ጠበቀ? እምቢ ሲሉ የኢህአዴግ አስተዳደር አላቋቋመም። እንዲያውም ያቋቋመው የባላደራ አስተዳደር ነው፣ ኢህአዴግ ያልሆነ አስተዳደር። ስለዚህ የማን ጥፋት ነው?
ቀደም ብዬ እንግዲህ አንስቼ ነበረ አገር ውስጥ እስከ ዛሬ ድረስም በሰላም የሚንቀሳቀሱ ተቃዋሚዎች መድረክን መጥቀስ ይቻላል፣ ሰማያዊ ፓርቲን መጥቀስ ይቻላል። በሰላም እየተንቀሳቀስን እኩል ልንወዳደር አልቻልንም በምርጫ በተለያየ ታክቲክ ኢህአዴግ ስልጣኑን መልቀቅ አይፈልግም ነው የሚሉት። እስቲ ይህንን የአድማጭ ጥያቄ ላክልሎትና አብረው ይመልሱልኛል። የግንቦት 7ን ትተን ማለቴ ነው።
ቪዎች አመሰግናለሁ። ዶክተር ቴድሮስ አድሃኖም በአሜሪካ ድምፅ ሬዲዮ ቀርበው ምላሽ ለመስጠት ፈቃደኛ በመሆናቸው ከልብ አመሰግናለሁ። ይህ የሰለጠነ ወይንም ጥሩ ህሊና ያለው ሰው ሊከተሉ የሚችለው አሰራር ነው ብዬ ነው የምገልተው። በጣም አመሰግናቸዋለሁ። የእኔ ጥያቄ ምንድን ነው? በአንድ ወቅት ቃለ ምልልስ በሚያደርጉበት ጊዜ እኔ ወያኔ ኢህአዴግን የተቀላቀልኩት ዴሞክራቲካሊ መርህ ቀርጾ የሚሰራ መንግስት በመሆኑ ነው ብለው የተናገሩትን አስታውሳለሁ። እኔ ደግሞ ትክክል አይደለም ብዬ ነው የምገምተው። ለምን? አሁን በቅርቡ እንኳን ያካሄዳችሁትን ምርጫ በሚመለከት ማንም ተቃዋሚ ፓርቲ እንደ ልቡ ሳይንቀሳቀስ፣ ህዝብን ተሰብስቦ ሳያነጋግር፣ ይህንንም እንዳያደርግ አድርጋችሁ አፍናችሁ ይዛችሁ ራሳችሁ ሩጣችሁ ራሳችሁ ናችሁ የቀደማችሁት እንጂ ውድድር አለ ብሎ ለመናገር አያስደፍርም ለማለት ነው። በአሁኑ ሰዓት እንኳን በቅርቡ የሚታየው ምንድን ነው? በየነ ይስጣችሁ ወይም መራራ ይስጣችሁ እየተባሉ መራጮቹ የእነሱ መራጮች እያጎሳቆለ እንደሆነ ያለው አገዛዝ መንግስት ማለት ነው እንደሆነ ይታያል፣ ይስተዋላል። ማን ነው በዛች ሀገር እናንተን ተቃውሞ እናንተን ተችቶ በዛች ሀገር መራመድ እና መንቀሳቀስ የሚችለው? ይህ ባለበት ሁኔታ እውነት ዲሞክራሲ አለ ወይ በኢትዮጵያ? ዶክተር ቴድሮስ አመሰግናለሁ።
እሺ ዶክተር ቴድሮስ።
እሺ፣ ዋናው ነገር ማለት ያለብን ምንድን ነው? ዲሞክራሲ ሬላቲቭ ነው። የሚገርመው ነገር ስለ ዲሞክራሲ አለ ወይም የለም ማለት ያስቸግራል። ምክንያቱም ፕሮሰስ ነው፣ ሂደት ነው። እኔ ትዝታ እንዲያውም ቮይስ ኦፍ አሜሪካ እኛን ማስተማር ያለበት ዲሞክራሲ ሂደት እንደሆነ ነው። ሀምሳ አመት በሰው ህይወት ብዙ ነው። አሁን እኔ ሀምሳ ሞልቶኛል። ሀምሳ አመት ብዙ ነው። በአገሮች ህይወት ግን ሀምሳ አመት ትንሽ ነው። አሁን አሜሪካን እንወሰድ። ሀምሳ አመት ለአሜሪካ ብዙ አይደለም። ለምንድን ነው ይሄን እያልኩ ያለሁት? የዛሬ ሀምሳ አመት አሜሪካ ውስጥ ለምሳሌ ጥቁር ህዝቦች ወንድም ሴትም ድምፅ መስጠት አይችሉም ነበር 1965። አጋጣሚ ይህን የማስታውሰው ለምንድን ነው ትዝታ? እኔም የተወለድኩበት ዓመተ ምሕረት ስለሆነ ነው። ስለዚህ ዲሞክራሲ ሂደት ነው። ይህንን መገንዘብ መቻል አለብን። እኔ ከሁሉ ደስ የሚለኝ ነገር ምንድን ነው? መንግስታችን ስህተት የለብኝም፣ ዲሞክራሲ እድገት ላይ ችግር አልፈጠርኩም፣ መልካም አስተዳደር ላይ ችግር አልፈጠርኩም ብሎ ተናግሮ አያውቅም። የምንወደው መለስም እያለ ያው ነው። አሁንም ጠቅላይ ሚኒስትር ኃይለማርያም እያሉ ያ ነው። ችግር አለ። ዲሞክራሲ ግን ሂደት ስለሆነ ተቋሞች ሊገነቡ ይገባል። የህዝቡ የሊትረሲ ወይም ደግሞ የትምህርት መጠን መሻሻል አለበት። ባህላችንም መሻሻል አለበት። እነዚህ ሁሉ ሲሻሻሉ ዲሞክራሲም እየጎለበተ ይመጣል። መንግስት ብቻ ሳይሆን ህዝቡም ተጨምሮበት በሂደት ልናሻሽለው እንችላለን ነው።
ታዲያ ይሄንን ከተገነዘበ ኢህአዴግ የት ጋ ነው የሚጀመረው የዲሞክራሲ ሂደት ኢትዮጵያ ውስጥ? አንድ ፓርቲ ስልጣን ከያዘ ይኸው ወደ 25 ዓመት ተጠጋ። የሚገዳደረው ተቃዋሚ ፓርቲ የለም። ኢህአዴግ ቀናይ ነው በስልጣኑ እንደሚታየው ከሆነ። እንዴት ነው ታዲያ ኢትዮጵያ ውስጥ ዲሞክራሲ የሚጀምረው? ይህንን እስቲ ከነዚህ ከሚቀጥሉት ጥያቄዎች ጋር አያይዘው ይመልሱልኝ።
እኔ አብርሃም ይባላለሁ። ከአትላንታ ጆርጂያ ነው የምደውለው። በዶክተር ቴድሮስ አዲኖ የውጭ ጉዳይ ሚኒስቴር ጥያቄ ሊጠይቅ ፈልጌ ነው። መጀመሪያ ቪኦኤ በጣም አመሰግናለሁ። በጣም የእናንተ የዘውትር አድናቂያችሁ ነኝ። አንድ ጥያቄ ያለኝ በዓለም ታሪክ እድሜ ልኩን የገዛ ስርዓት ያውቃሉ ወይ? እድሜ ልኩን የኖረ መንግስትስ አለ ወይ? ሁለተኛ በደርግ ስርዓት የመብት ጥሰት ይፈጸም ነበረ፣ አሁንስ ተባብሶ ቀጥሎ የለም ወይ? ይሄንስ እንዴት ያያሉ? ሰው ይገደላል፣ እስር ቤቶች በስቃይ የተሟላ ነው። ጋዜጠኞች እና የፖለቲካ እስረኞች እስር ቤት ውስጥ በጣም ነው የሚሰቃዩት። የእስር ቤት አመራሮችስ መቼ ነው የሚጠየቁት? እስር ቤት አመራሮች ማን ነው የሚጠይቃቸው? ህገ መንግስት እየጣሱ ከሆነ እነሱስ ለምንድን ነው የማይጠየቁት? ይህንስ አያውቁም ወይ? እሱን ልጠይቅ ነው። ቴንክ ዩ።
ሄሎ፣ እንደምን አላችሁ? ቴድሮስ አዳንሆም። በቅድሚያ ጥያቄያችንን ለመመለስ ፈቃደኛ በመሆኑ አመሰግናለሁ። እኔ በውስጤ ለረጅም ጊዜ ሲመላለስ የነበረና አሁንም የሚመላለስ አንድ ነገር አለ። እሱም በኢትዮጵያ በሀገራችን ብዙዎች በአመለካከት ልዩነት ከኢህአዴግ የተለየ አመለካከት ስላላቸው ብቻ ለ15 አመት ለ20 አመት ይታሰራሉ። አሁንም ታስረው ያሉ አሉ። አያሌ ኦሮሞዎች በእስር ቤት የሚገኙት ምንም አድርገው ሳይሆን በአመለካከት ልዩነት ነው። ይህም ምናልባት የተለየ አመለካከት ይኖራቸው ይሆናል። አመለካከትን በአመለካከት መመለስ ሲቻል የኦነግ አባል ነበራችሁ ናችሁ እየተባሉ ለ20 አመትና ለ15 አመት በላይ እስር ቤት ያሉ ኦሮሞዎች አሉና ይሄን እንዲመልሱልኝ ነው። ሌሎችም የኢትዮጵያ ህዝቦች በአመለካከታቸው የታሰሩ ስላሉ ይህ ለምን ይሆናል? ይሄ በተደጋጋሚ በአእምሮዬ ውስጥ የሚመላለስና እኔንም አገሬን እንዳላይ አገሬንም እንዳልወዳት አገሬም ገብቼ እንዳልሰራ ከሚያደርጉኝ አንዱ በመሆኑ እባክዎ ለዚህ መልስ ይመልሱልኝ። አመሰግናለሁ።
ሄሎ ቪዎች፣ እንደምን አላችሁ? እባካችሁ እስኪ ለዶክተር ቴዎድሮስ አዳነ ኢትዮጵያ ውስጥ ድብቅ እስር ቤቶች የማሰቃያና የጨለማ ቦታዎች እንዳሉ ይነገራል። በተግባርም የቀመሱና ከዚያ የስቃይ ቦታ ወጥተው በአንደበታቸው የተናገሩና የጻፉ አሉ። እዚህ ላይ የካፒቴን ተሾመ ስንኮሉን እውነተኛ ታሪክ አቶ መነሳትን ማስታወስ ይቻላል። ዶክተር፣ ስለዚህ የድብቅ ማሰቃያ ቦታዎች ምን የሚሉን ነገር አለ? እስቲ አስተያየቶትን ይዙኝ። አመሰግናለሁ።
ዶክተር ቴዎድሮስ፣ እንግዲህ እነኚህ የመብት ጥሰትን የተመለከቱ ሶስት ጥያቄዎች ናቸው። እስቲ ይመልሱልን።
እሺ፣ በመጨረሻው ልጀምርና አንደኛ ድብቅ እስር ቤት የሚባል ድብቅ እስር ቤት የለንም። ማንም ሰው ይከሰሳል። ህጉ በሚፈቅደው መሰረት ፍርድ ቤት ይቀርባል። ፍርድ ቤት ቀርቦ የተከሰሰበትን ምክንያት ያቃል ይከራከራል። ይሄ ፕሮሰስ እንዳለ ብናጥሩ ይመስለኛል። እንደውም አጥባጫችን ያሉት ይፈራሉ ለመምጣት ምክንያቱም እንደዚህ ነገሮች ስላሉ ያሉት ስጋት አይግባው። አገሩ ደግሞ መምጣት መብቶ ነው። የሚያስከስሶት ነገር ከሌለ ደግሞ ወንጀለኛ ካልሆኑ ማለቴ ነው መምጣት ይችላሉ። የፖለቲካ ልዩነት ችግሩ አይደለም። ሌላ ከሱ ቀጥሎ ደግሞ የታሰሩ ኦሮሞዎች አሉ አግሬንዳ ላይ። ይሄም ሌላ ስህተት ነው። ኦሮሞም ትግራይም አማራም ራሱ በራሱ እያስተዳደረ ነው። ኦሮሞ ስለሆነ ኃጢአት የለውም። አሁን ኢትዮጵያችን ለየት የምትለውም በዛ ነው። እኔ አንድ ነገር ልንገራችሁ፣ የኦሮሞ ስሙን ራሱ መያዝ እንደ ኃጢአት የሚያስቡ ሰዎች ስለነበሩ የኦሮሞ ስማቸውን የሚቀይሩ ጓደኞች ነበሩ። የዛሬ ወደ 30 ዓመት ሊሆን ነው። ገላና ነው ስሙ። አስመራ ዩኒቨርሲቲ አብረን ተማሪ ነበር እና ስሙም ብሎ እንዳስተካከለው ታውቃላችሁ። ገላና ነው። እንደዛ አይነት ነገር የለም በአዲስቷ ኢትዮጵያ። የብሔረሰቦች እኩልነት፣ የብሔሮች እኩልነት፣ እኩል ነን ሁላችንም። ኮርተን አንገታችንን ቀና አድርገን መኖር እንጂ ኦሮሞነት ኢትዮጵያዊነት፣ አማራነት ኢትዮጵያዊነት ነው፣ ትግራዋይነት ኢትዮጵያዊነት ነው። እነዚህ የሚያምሩ ቀለሞች ናቸው ኢትዮጵያዊነት። ሊደበቁ ሊንኳሰሱ አይገባም። ስለዚህ አሁን አድማጫችን ያሉት የታሰሩ ኦሮሞዎች አሉ የሚለው ኦሮሞ ስለሆነ የሚያስር ሰው የለም። አሁን ኦሮሞ ስለሆነ የሚያስር ስርዓት የለም። አማራ ስለሆነ የሚያስር ስርዓት የለም።
ለምንድን ነው ግን የሚታሰሩት? የፖለቲካ እስረኞች እንዳሉ ይታወቃል። ሀገር ውስጥ
የፖለቲካ እስረኛ የሚባለው ባይዘው ወይ የፖለቲከኛ እስረኛ አይደለም። ፖለቲከኛ ሆኖ ህግ አላከብር ካለ አስቸጋሪ ነው። ህግ መጣስ የለበትም ነው። ከህግ በላይ መሆን የሚፈልግ ፖለቲከኛ ካለ ግን እስር ቤት ይገባል። ሽብርተኛ ድርጅቶች ተብሎ የእኛ ፓርላማ ግንቦት ሰባት፣ የኦጋዴን ነጻነት ግንባር የሚባለው ኤንኤልኤፍ እና ሌሎችም አሸባሪ ድርጅቶች ናቸው ብሎ ሰይሟቸዋል። ፖለቲከኞች በፓርላማው በህግ የጸደቀ እነዚህ አሸባሪ ድርጅቶች ናቸው ካለ ግንኙነት መፍጠር የለባቸውም። ፓርላማው ያለው ነገር ለእኛ ምናችንም አይደለም ብለው ፓርላማው የወሰነውን ህግ መጣስ ከጀመሩ ግን ህጋዊ አይደሉም፣ ይከሰሳሉ። ስለዚህ ፖለቲከኛ ስለሆኑ ስራ አይሆን የተከሰሱት ህግ ስለጣሱ ነው። ፓርላማውን ማክበር አለባቸው። የውልሽ ትዝታ አሜሪካም ቢሆን ብዙ አሜሪካውያን የአሜሪካን ህግ ሁሉም ይወዱታል ማለት አይደለም። ባይወዱትም ግን ህግ ስለሆነ ያከብሩታል። ስለዚህ የእኛም ተቃዋሚዎች ፖለቲከኞች ማድረግ ያለባቸው ነገር ምንድን ነው? እኔ ባልወደውም ህጉን አከብረዋለሁ ማለት አለባቸው እንጂ እኔ ህጉን ስላልወደድኩት ስላልፈለግኩት እጥሰዋለሁ የሚል ነገር መኖር የለበትም። ችግሩም እየተፈጠረ ያለው ከዛ አንጻር ነው።
ዶክተር ቴዎድሮስ እንግዲህ ይሄንን ውይይት የሚከታተል ሰው የአሜሪካ ፓርላማ ከሁለት ፓርቲዎች የተውጣጡ እየተፋጩ የሚያወጡትን ህግ ተከትሎ የሚኖር ህዝብ ነው። ኢትዮጵያ ውስጥ አሁን በተለይ ሙሉ በሙሉ 100% የአንድ ፓርቲ አባላት ናቸው ስልጣን ላይ ያሉት። በፊትም ቢሆን ኢህአደግ ሁል ጊዜ ይከሰሳል፣ በተቃዋሚዎችም፣ በሰብአዊ መብት ድርጅትም፣ በሚደግፉት መንግስታት ሁሉ ምርጫ እንደሚጭበረበር ፓርላማው እንግዲህ የሚያወጣቸው ህጎች ወገንተኛ የሆነ ህግ ነው። ያንን ወገንተኛ የሆነ ህግ የሚጥስ ደግሞ የሀሳብ ልዩነት ካለበትም ለምሳሌ አሁን የግንቦት ሰባት፣ የኦጋዴን ነጻ አውጪ ድርጅት፣ የኦሮሞ ነጻነት ግንባር ደጋፊዎች ሊኖሩ ይችላሉ አገር ውስጥ እና እነሱ ባልተወከሉበት ፓርላማ ወይንም ደግሞ 100% በሚመረጥ ፓርላማ በሚተላለፍ ህግ ነው የሚዳኙት የሚል አመለካከትም አለ።
የአሜሪካ እኔ እነሱን ክሪቲሳይዝ ለማድረግ አይደለም፣ ግን ዲሞክራትና ሪፐብሊካንስ ልዩነታቸውን ብናይ ብዙ አይደለም። ስለ አቦርሽን ምናምን ልዩነቱ ብዙ አይደለም። እሱ ነው ልዩነታቸው። ከዛ ይቆዩና ታክስ መጨመር፣ ታክስ መቀነስ ይላሉ። ሪፐብሊካን ታክስን ቀንስ ማን ላይ? ሀብታሙ ላይ። ዲሞክራት ደግሞ መጨመር ይፈልጋል። ሌሎችን ብታያቸው ነው የምልሽ። በአንድ አጥር ውስጥ ያን ያህል ትርጉም የሌላቸው ልዩነቶች ናቸው ያሉት በሪፐብሊካንና በዲሞክራቶች መሀል። የሚገርም ነው የኢህአዴግና የተቃዋሚዎች ልዩነት ህገ መንግስትን የመናድና ያለመናድ ነው። ማይነር አይደሉም ልዩነት። ያ ነው ችግር የሚፈጥረው።
ክቡራትና ክቡራን የምትከታተሉት የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖም ለአድማጭ ጥያቄ ምላሽ የሰጡበትን የጥያቄው መልስ ፕሮግራም ነው። ዝግጅቱ ይቀጥላል። አብራችሁን ቆዩ።
ዶክተር ቴዎድሮስ እንግዲህ ይሄንን ውይይት የሚከታተል ሰው የአሜሪካ ፓርላማ ከሁለት ፓርቲዎች የተውጣጡ እየተፋጩ የሚያወጡትን ህግ ተከትሎ የሚኖር ህዝብ ነው። ኢትዮጵያ ውስጥ አሁን በተለይ ሙሉ በሙሉ 100% የአንድ ፓርቲ አባላት ናቸው ስልጣን ላይ ያሉት። በፊትም ቢሆን ኢህአዴግ ሁል ጊዜ ይከሰሳል፣ በተቃዋሚዎችም፣ በሰብአዊ መብት ድርጅትም፣ በሚደግፉት መንግስታት ሁሉ ምርጫ እንደሚጭበረበር ፓርላማው እንግዲህ የሚያወጣቸው ህጎች ወገንተኛ የሆነ ህግ ነው። ያንን ወገንተኛ የሆነ ህግ የሚጥስ ደግሞ የሀሳብ ልዩነት ካለበትም ለምሳሌ አሁን የግንቦት ሰባት፣ የኦጋዴን ነጻ አውጪ ድርጅት፣ የኦሮሞ ነጻነት ግንባር ደጋፊዎች ሊኖሩ ይችላሉ አገር ውስጥ እና እነሱ ባልተወከሉበት ፓርላማ ወይንም ደግሞ 100% በሚመረጥ ፓርላማ በሚተላለፍ ህግ ነው የሚዳኙት የሚል አመለካከትም አለ።
የአሜሪካ እኔ እነሱን ክሪቲሳይዝ ለማድረግ አይደለም፣ ግን ዲሞክራትና ሪፐብሊካንስ ልዩነታቸውን ብናይ ብዙ አይደለም። ስለ አቦርሽን ምናምን ልዩነቱ ብዙ አይደለም። እሱ ነው ልዩነታቸው። ከዛ ይቆዩና ታክስ መጨመር፣ ታክስ መቀነስ ይላሉ። ሪፐብሊካን ታክስን ቀንስ ማን ላይ? ሀብታሙ ላይ። ዲሞክራት ደግሞ መጨመር ይፈልጋል። ሌሎችን ብታያቸው ነው የምልሽ። በአንድ አጥር ውስጥ ያን ያህል ትርጉም የሌላቸው ልዩነቶች ናቸው ያሉት በሪፐብሊካንና በዲሞክራቶች መሀል። የሚገርም ነው የኢህአዴግና የተቃዋሚዎች ልዩነት ህገ መንግስትን የመናድና ያለመናድ ነው። ማይነር አይደሉም ልዩነት። ያ ነው ችግር የሚፈጥረው። ይህንኑ ሚዛን እንጠብቅ ብለን ነው እየሄድን ያለን። ነገር ግን በስርዓቱ መሰረት በሚዛን መሄድ የማይፈልጉ ተቃዋሚዎች ስላሉ ኢቭን የፓርላማ ወንበር አሸንፈው ወንበሩን መጠቀም የማይፈልጉ ሜየርም ሆነው ሜየር መሆን የማይፈልጉ ኤክስትሪም የሆኑ ኤሌመንትስ ናቸው። ይሄ ህዝቡ በግልጽ ሊያውቀው ይገባል። የሚበጠብጥ ያለው የተቃዋሚው ጎራ ነው። መንግስታችን ውስጥ የተርም ሊሚትም አለ። አሁን ኮንስቲቱሽን ውስጥ ፓርላሜንተሪ ስለሆነ ሊሚት የለም። እንግሊዝም እንደዛ ነው፣ ስዊድንም እንደዛ ነው፣ ሌላውም እንደዛ ነው። ግን ፓርቲያችን ውስጥ ያስቀመጥነው ነገር ምንድን ነው? ሁለት ተርም ያገለገለ በሚኒስትር ፖዚሽን ለምሳሌ መውጣት አለበት ነው። አሁን እኔ ለምሳሌ ሁለት ተርም አገልግያለሁ።
ወደ ጤና ጥበቃ እንደሚመለሱልን ተስፋ እናደርጋለን።
አይደለም፣ እኔ ወደ ጤና ጥበቃ መመለስ አልፈልግም። ግን ጤና ጥበቃ ውጭ ጉዳይም ያገለገልኩት ተደምሮ ሁለት ተርም ስለሆነ መውጣት ነበረብኝ። ነገር ግን ምንድን ነው ስምምነቱ የጸደቀው ፓርቲ ውስጥ 2003 ስለሆነ ሁለተኛ ተርም የመቼ ነው ማለት ነው? አሁን ነው የሚጀምረው ሁለተኛ። ምክንያቱም ከ2003 እስከ 2007-2008 አገልግያለሁ። ከአሁን ቀጥሎ ያለውን 5 የኔ ፍላጎት የነበረው መቼ እንደሆነ ታውቂያለሽ ትዝታ? አሁንኑ ብወጣ። ምክንያቱም ሁለት ተርም አገልግያለሁ። ግን ፓርቲያችን የወሰነው 2003 ላይ ነው። ከዛ በኋላ እንወጣለን ነው ያሰብነው። 10 ሳይሆን በ5 ማለት ነው። አንድ ነገር ልናገር። ጠቅላይ ሚኒስትር መለስ መልቀቅ የነበረበት በዛው በወጣው መሰረት 2005 በእኛ አቆጣጠር ነው። እንዲያውም ቀድሞ ጠቅላይ ሚኒስትሩ መልቀቅ የፈለገው ከዛ በፊት ነው። የዛሬ 5 መሆኑ ነው። የኢህአዴግ የስራ አስፈጻሚ ስብሰባ ውስጥ ኖሮ መቆየት አለብህ፣ ምክንያቱም የመተካካት ፕሮግራም ስለጀመር እሱን አስፈጸመ 2015 በፈረንጅ ወይም ደግሞ በእኛ አቆጣጠር 2008 ወጣለ ነው። መለስ ግን ያለው ያኔ ምንድነው? እኔ ደክሞኛል ጉልበትም የለኝም እባካችሁ ልቀቁኝ ነው። የስራት ፍጻሜ ውስጥ አይ ዶንት ኖ ከዚህ በፊት ኖ የመተካካት ስራውን ራስ ምራውና በ2007 ውጣ በእኛ አቆጣጠር ወይ በፈረንጅ በ2015 ከዛ በፊት ግን መውጣት የለብህም የሚል ማጆሪቲ ወሰነ። እኔ እንደው መቆየት አለብህ ከሚሉት ድምጽ ከሰጡት ውስጥ ነኝ። ሌሎች ጓዶቻችን ደግሞ አይ ደክሞኛል ስላለ ይውጣ ብለው እንዲወጣ ድምጽ የሰጡ ነበሩ። ማጆሪቲው ግን ምንድነው የነበረው? ይቆይ የሚል ነው። እስከ 2015 መለስ እንዲቆይ ያስገደድ ነው በድምጻችን ነው። ግን አጋጣሚ ሆኖ 2012 ተሰዋ። እኔ እንደውም አንድ በጣም የሚያሳዝነኝ ነገር አለ። እኔ ከኢህአዴግ አባላት ውስጥ ከስራ አስፈጻሚው እንዲቆይ ቦት ካደረጉት ውስጥ አንዱ ነኝ። ያኔ ግን ይውጣ ብዬ ብወስን ህይወት ልንሰጠው እንችል ይሆናል። ከመንግስት ስራ ሲወጣ ጤና አግኝቶ ህይወትም ይጨምር ነበር። ስለዚህ አይሞትም ነበር። 2012 ውስጥ አይሞትም ነበርና ህይወቱ ሊቀጥል ይችል ነበር። አስገድደን ያቆየ ነው። በድምጽ ነው የተለየው። ይቆይ ጠቅላይ ሚኒስትር ሆኖ የፓርቲ መሪ ሆኖ ይቆይ ወይስ አይቆይ የሚለው በድምጽ ነው የተወሰነው። የተወሰነው ማጆሪቲው ይቆይ ብሎ ወሰነ። እኔን ጨምሮ አይ ደክሞኛል ስላለ ቢወጣ ይሻላል የሚሉም ጓዶች ነበሩ። ስለዚህ በስልጣን ላይ መቆየት የምንፈልግበት ምንም ምክንያት የለም። ይሄ ስልጣን ህዝብን ማገልገል እንጂ ራሴን ለመጥቀም አይደለም። ስልጣን ራሴን እንደ ግለሰብ የጠቀመኝ ሳይሆን እንደ ግለሰብ ወር እንደ ቤተሰብ የጎዳኝ እንጂ የጠቀመኝ ነገር የለም።
ሁለት የመጨረሻ ጥያቄ ልጠይቅና እናጠቃልላለን። እንደው በቃ ስለ ትብብሮ እጅግ አድርጌ ነው የማመሰግነው። ይሄ ጥያቄ በጣም ወቅታዊ ነው። ውጭ ጉዳይ ሚኒስትር ጠቅላይ ሚኒስትር ኃይለማርያም ደሳለኝ ለቢቢሲ አንድ ቃለ ምልልስ ሰጥተው ነበረ ስለ ነጻ ሚዲያ። ከነጻ ሚዲያ የሚሰነዘር ሂስ እንደማይፈሩ ነው የተናገሩት። እርግጥ ነው በቅርቡ የዞን 9 ጦማሪያንና ጋዜጠኞች ከእስር ቤት ተፈተዋል። ግን በርካታ ጋዜጠኞች ደግሞ እስር ቤት ይገኛሉ። አንደኛው ጠቅላይ ሚኒስትሩም እንዲሁም የአገሪቱን ፕሬዝዳንት ከሚዲያ ጋር ተቀራርቦ ለመስራት ሚዲያ በትክክል እስከሰራ ድረስ ቃል ገብተዋል። ያንን በፕሮግራም በመናወልበት ጊዜ ህዝቡ በርካታ ህዝብ የሰጠው አስተያየት ምንድን ነው? እንግዲያው እንደዛ ከሆነ ጋዜጠኞችን ለምን ከእስር አይፈቱም የሚል ነው። እና ጥያቄ አለ ከአድማጭ እስክንድር ነጋ፣ ተመስገን ደሳለኝ እንዲሁም ሌሎች እስር ቤት የቀሩት መቼ ነው የሚፈቱት የሚል አለ። እና ስለ ጻፉ ስለ ተናገሩ እስከ 18 ዓመት ነው እንግዲህ አሁን እስክንድር ነጋ የተፈረደበት።
መንግስታችን የሚያምንበትን ነገር አንዱ ማስመር ያለብኝ ነገር ቢኖር ሚዲያ የህዝቡ አይንና ጆሮ ነው። እና ሚዲያ ያግዛል ለሀገራችን የዲሞክራሲ እድገት። ይሄን መንግስት በደንብ ነው የሚያምንበት። ነገር ግን ችግሩ ምንድን ነው? ጋዜጠኛ መሆን ማለት እንደፈለገው የኮድ ኦፍ ኮንዳክት የምትሉት አለ፣ እሱን ጥሶ በፈለገው መልኩ በህዝቡ መካከል ቅራኔ ሊፈጥር የሚችል ነገር እያደረገ ህጉን ጥሶ ከህግ ውጭ ሆኖ የፈለገውን ለማድረግ ግን አይፈቀድለትም። ፖለቲከኛም አይፈቀድለትም። ሌላ ሲቪል ሰርቫንትም ሆን ሌላ ቢሆን አይፈቀድለትም።
አድማጮች፣ ክፍል ሶስት ነገ ይቀጥልና ዶክተር ቴዎድሮስ ለአድማጮች ጥያቄ መስጠታቸውን ይቀጥላሉ።
መልስ መስጠታቸውን ለማለት
መልስ መስጠታቸውን ይቀጥላሉ።
ክቡራትና ክቡራን አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች በዚሁ መጠናቀቃቸው ነው።
በስቱዲዮ ፕሮግራሙን የመራልን የማቀነባበር ስራውን ዛሬ ጀመረው ንጉሱ ታምሬ ነው።
በምሽቱ ፕሮግራሙ አናዘጋጅ በትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ቆንጂት ታዬና
አዲሱ አበበ ነን። አብራችሁን ስለቆያችሁ እናመሰግናለን።
ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል
ሰላም፣
ደህና ደሩ። The Voice of America.